The Voice of America! VOA! ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የእርዳታ ክፍፍሉ በፍትሐዊነት እየተከፋፈለ እንዳልሆነ ለምሳሌ ቆቦ ላይ አንደኛ ከመጠን አንጻር አነስተኛ ነው፣ ሁለተኛ ያውም የመጠን ደረጃ እኩል ለአካባቢው ሰዎች እየተከፋፈለ አለመሆኑን ገልጸውናል። ስለዚህ መንግስት ሁሉም ተረጂዎች የፖለቲካ አቋማቸው አመለካከታቸው ሳይታይ በእኩልነት እርዳታው ለሁሉም እንዲከፋፈል ማድረግ አለበት።
አቶ ዋሲሁን ተስፋዬ የተቃዋሚ የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ የስራ አስፈጻሚ አባልና የጥናትና ምርምር ኃላፊ ናቸው። በወቅታዊ ጉዳዮች ላይ ኢዴፓ አዲስ አበባ ላይ የሰጠውን ጋዜጣዊ መግለጫ ተንተርሶ በተጠናቀረ የዕለቱ አብይ ርዕስ ዝርዝሩ ይሰማል።
የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት አቶ በቀለ ገርባና ሌሎች ተሳሾች ዛሬ ለአራተኛ ጊዜ ተለዋጭ ቀጠሮ ተሰጣቸው። በዚህም ላይ የተጠናቀረ ዘገባ በዜና መጽሔት ክፍለ ጊዜ እናቀርባለን።
ከዓለም ዜናዎች መካከል የዩናይትድ ስቴትስ አራት እንደራሴዎች ለአሜሪካ ውጭ ጉዳይ ሚኒስትር ደብዳቤ ጻፉ። የኢትዮጵያው መንግስት በዘጠና ቀናት ውስጥ ኦሮሚያ ውስጥ ስለተፈጠረው ሁኔታ ዝርዝር እንዲሰጣቸው የጠየቁበት ደብዳቤ ነው። የኦሮሞ ፌዴራሊስት ኮንግረስ አመራር አባላት ዛሬ ለተለዋጭ ቀጠሮ ተሰጣቸው። ኬንያ ኪያምቡ ፍርድ ቤት በሳምንት በፊት ናይሮቢ የታሰሩ የኢትዮጵያ ፍልሰተኞች ወደ ሀገራቸው በነጻ እንዲመለሱ ተደረገ የሚሉ ይገኙባቸዋል።
ኢትዮጵያ ወዴት በወቅታዊ ርዕሶች ላይ የሚያተኩር ውይይት፣ የሳምንቱ ቅንብር አፍሪካ ነክ ርዕሶች በሁለተኛው አጋማሽ ይጠብቋቸዋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ አርብ መጋቢት 9 2008 ዓ.ም ዝግጅታችን ጋር የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበ፣ አቀናባሪያችን ንጉሱ ታምሬ ነው። የስርጭት መሐንዲሱም አብሮ አለ። በቅድሚያ ግን
አሁን የሰዓቱን የዓለም ዜና።
የዩናይትድ ስቴትስ አራት የህዝብ እንደራሴዎች ለአገሪቱ የውጭ ጉዳይ ሚኒስትር ጆን ኬሪ በጋራ ደብዳቤ ጽፈው በኢትዮጵያ ኦሮሚያ ውስጥ ስለተፈጠረው ሁኔታ በዘጠና ቀናት ውስጥ ዝርዝር ማብራሪያ እንዲሰጧቸው ጠየቁ። የህግ መወሰኛ ምክር ቤት አባላት ጄፍሪ መርክሌ እና ራን ዋይደን እንዲሁም የህግ መምሪያው አባላት ኤርል ብላክሚር እና ሱዛን ባናሚቺ ዛሬ አርብ ፈርመው ለውጭ ጉዳይ ሚኒስትሩ በላኩት ደብዳቤ ላይ ኢትዮጵያ የዩናይትድ ስቴትስ ጠቃሚ አጋርና ከውጭ እርዳታዋም ግንባር ቀደም ተቀባያቸው አንዷ መሆኗን አመልክተዋል። ይሁን እንጂ መንግስታቸው የሚሰጠው ገንዘብ የዩናይትድ ስቴትስን ዘላቂ ጥቅሞችና የአገሪቱን እሴቶች የሚጎዱ አለመሆናቸው መረጋገጥ ይገባል ይላሉ እንደራሴዎቹ። በመሆኑም በመጪዎቹ ዘጠና ቀናት ውስጥ የውጭ ጉዳይ ሚኒስትሩ ኦሮሚያ ክልል ለተነሳው ተቃውሞ የአገሪቱ ጸጥታ ኃይሎች በሰጡት ምላሽ በሰው ላይ የደረሱ ጉዳቶችን፣ የዘፈቀደ እስራቶችን፣ የሰብአዊ መብት ረገጣዎችን ዝርዝር እንዲያቀርቡላቸው እንደራሴዎቹ የውጭ ጉዳይ ሚኒስትሩን ጠይቀዋል። ከተቻለም ለተፈጸሙት የሰብአዊ መብቶች ጥሰቶች ተጠያቂ ነው የሚባል ሰው ወይም ሰዎችን ማንነት እንዲለዩና በሰላማዊ ተቃዋሚዎች ላይ ወንጀሎችን የፈጸሙ ሰዎችን ሕግ ፊት ለማቅረብ መንግስቱ የወሰዳቸው እርምጃዎች ካሉም እንዲያሳውቋቸው እንደራሴዎቹ አክለው የውጭ ጉዳይ ሚኒስትሩን አሳስበዋል።
የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት አቶ በቀለ ገርባና ሌሎች ተከሳሾች ዛሬ ለአራተኛ ጊዜ ተለዋጭ ቀጠሮ ተሰጥቷቸዋል። በሌላ በኩል ደግሞ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦፒዲዮ ለስብሰባ ከጠራን በኋላ በፌዴራሎች አስደበደበን ሲሉ የሰበታ ከተማ ሁለተኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች ተናገሩ። ይህ በእንዲህ እንዳለ ከሁለት ሳምንታት በፊት የመኪና መተላለፊያ መንገድ ዘግታችሁ ነበር ተብለው የታሰሩ 11 ተማሪዎች ዛሬ ፍርድ ቤት ቀርበዋል። በዚህ ላይ በመጽሔቱ የሚቀርብ ዘገባ ይኖረናል።
የኬንያው ኪያምቡ ፍርድ ቤት ከሳምንት በፊት ከናይሮቢ በስተሰሜን 14 ኪሎ ሜትሮች ርቀት ላይ በአገሪቱ ጸጥታ ኃይሎች ቁጥጥር ስር የዋሉት 21 ኢትዮጵያውያን ፍልሰተኞች በነጻ ወደ አገራቸው እንዲመለሱ ወሰነ። ፍልሰተኞቹ በሕገ ወጥ መንገድ ወደ ኬንያ በመግባት ቢከሰሱም የፍልሰተኞቹን ሁኔታ ከግንዛቤ በማስገባት ያለ ቅጣት ወደ አገራቸው ይመለሱ በማለት ዳኛ ወስነዋል። አብዛኛዎቹ ፍልሰተኞች ለአቅመ አዳም ያልደረሱ ሲሆኑ ከፊሎቹ ደግሞ የቤተሰብ ኃላፊዎችና ተቃዋሚዎችም እንዳሉባቸው ተመልክቷል። ከስፍራው የደረሰን ዘገባ አለ፣ ይሄም በመጽሔቱ ክፍል እንመለስበታለን።
ዋኡ በተባለች የደቡብ ሱዳን ከተማ የሚገኙ በመቶዎች የሚቆጠሩ የኤርትራውያን ንግድ መደብሮች ዛሬ ማለዳ ቤት ውስጥ አልጋው ላይ እንዳለ ለተገደለው ኤርትራዊ ሐዘን ተዘግተው ውለዋል። ባለሥልጣናት እንደሚሉት እስካሁን ባለው ጊዜ በተደረገው ምርመራ ነጋዴው የተገደለው በታጠቁ ዘራፊዎች ነው። የአሜሪካ ድምፁ ዲሞ ሲልቫ አውሪሎ ከዋው ያደረሰንን ዘገባ አዳነች ፍሳዬ ይዛ ቀርባለች።
አቶ ሀብተ ማርያም አማኑኤል የተገደሉት በቢላ ተወቅተው እንደሆነ እማኞች ገልጸዋል። እማኞቹ እንደሚሉት አራት ማንነታቸው ያልታወቀ ኤኬ 47 ጠብመንጃ የያዙ ሰዎች ነጋዴው በተኙበት ግቢ ውስጥ ገቡ። ጆርጅ ጄምስ የተባለ በግቢው በሚገኘው ቤት ውስጥ ተኝቶ የነበረ ደቡብ ሱዳናዊ የሆነውን ነገር ያስረዳል።
ጠባን ከላዳ ነህነ ብንሆን በራ አላሰበት ሰኻና አሃና ናይም ሳሜ ከርከበብታት
ሰዎች ብዙውን ጊዜ በሙቀት ምክንያት ከቤት ውጭ ነው የሚተኙት ይላል ጄምስ። የጠረጴዛ ድምፅ ከእንቅልፍ እንደቀሰቀሰውና ጦሩን እንዳነሳ ነው የገለጸው። ቀስ ብሎ ሲያይ ታዲያ አራት መብራት የያዙ የታጠቁ ወታደሮችን እንዳየ ከመጠቃቱ በፊት ቦታ መያዙን ወታደሮቹ ተገነዘቡ። ከዚያም ጎረቤቶቹ ፊሽካ መንፋስ ሲጀምሩ ለመትረፍ ቻልኩ፣ እንደዛ ባይሆን ኖሮ እኔንም ይገሉኝ ነበር ነው ያለው ጆርጅ ጄምስ። ገዳዮቹ የዘረፉት ንብረት እንደሌለና ኤርትራዊው ነጋዴ ወዲያውኑ እንደሞቱ ተገልጿል። በዋው ሆስፒታል አስከሬኑን የመረመሩት ሐኪም ዶክተር ኤድመንድ ሰቢት በጀርባቸውና ጭንቅላታቸው ላይ በቢላ ስለተጨቀጨቁ ሰውነታቸው ውስጥ ብዙ ደም በመፍሰሱ ነው የሞቱት ብለዋል። ከሟቹ ጋር የነበሩ ከአደጋው ያመለጡት አቶ ተስፉ የማንም ስለ ሁኔታው አብራርተዋል።
ከሌሊቱ 10 ሰዓት ላይ መጡብን። አጋጣሚ ሆኖ ቁጭ በላሉኝና እኔ ባጥር ዘልዬ ወደ ጎረቤት ገባሁና እዛ ሆኜ ቆርቆሮና መሰል ነገሮችን ወረወርኩባቸው። እሱ ግን በተኛበት ምንም ነገር ሳይሰማ ወዲያውኑ ነው የሞተው። ሙቀት ስለሆነ ውጭ ነበር የተኛውና እኛ ወደ ጎረቤት አመለጥን። እሱን ግን በቢላ ጨቅጭቀው ገደሉት።
አቶ ተስፎ አያይዘውም ዓላማቸው ሌብነት ነው ብለዋል። እንዲህ አይነትና የዘረፋ ተግባሮች ስለተደጋገሙብን ወደ ሀገር ወደ ካርቱም ወይም ወደ ሌላ ቦታ ከመሄድ በስተቀር ሌላ አማራጭ የለንም። አሁንም እዚህ ያለነው ንብረታችንን ስላልሰበሰብን ብቻ ነው ብለዋል አቶ ተስፉ። የዋው ከንቲባ አኮል አጂት ግን በዋው ያሉት ኤርትራውያን ተረጋግተው በንግድ ስራቸው እንዲቀጥሉ ጥሪ አቅርበዋል።
በምስራቃዊ የፑንትላንዷ ሶጁ ሸለቆ አካባቢ በፑንትላንድ ወታደሮችና በአልሻባብ መካከል የሚካሄደው ጦርነት ለሶስተኛ ቀን ቀጥሏል። ዛሬ ጦርነቱ የተቀሰቀሰው የአልሻባብ አማጽያን በዚህ ሳምንት መጀመሪያ ገደማ ባህር ወለድ ወረራ ፑንትላንድ ክፍል ውስጥ በመጀመራቸው ሲሆን ጥቃቱ ከተጀመረበት ካለፈው ረቡዕ አንስቶ እስከ ዛሬ አርብ 21 የአልሻባብ አማጽያን እንደተገደሉ የፑንትላንድ ባለሥልጣናት አስታውቀዋል። ዜናው ግን በነጻ ምንጭ አልተረጋገጠም። ይህ በእንዲህ እንዳለ የሶማሊያ መንግስት ለፑንትላንድ የጦር መሳሪያ አቅርቦት የጀመረ ሲሆን በዛሬው ዕለት በሁለት አውሮፕላኖች የተጫነ ቀላል የጦር መሳሪያ፣ ጥይቶችና የቆርቆሮ ምግቦች ወደ ፑንትላንድ ዋና ከተማ ጋሮዌ ተልከዋል። የሶማሊያ ጦር ሰራዊት ምክትል ዋና አዛዥ ጀነራል አሊ ባሼ መሐመድ መንግስታቸው አገራቸው ሰላም ላይ የተደቀነባትን የደህንነት ስጋት እየተከላከለች መሆኗን ተናግረዋል።
dowladda soomaaliyeed iyo ciidanka xoogga dalka soomaaliyeed waxay diyaar u yihiin inay wax alla wixii gacan ah ay
u የሶማሊያ መንግስትና ጦር ኃይሉ ፑንትላንድ ውስጥ ለሚገኘው ለ54ኛው ክፍለ ጦር የጥይት፣ የመድኃኒት፣ የውሃ፣ የደረቅ ምግብና የነዳጅ አቅርቦት እየሰጠ ነው።
ሶማሊያ ከባድ የጦር መሳሪያ ከውጪ እንዳታስገባ ከፊል የተባበሩት መንግስታት ድርጅት የመሳሪያ ማዕቀብ እንደተጣለባት ይታወቃል። ጃን መሐመድ እንደገለጡት ከክልሉ ጥያቄ ከመጣ መንግስታቸው ወታደሮችንም ሊልክ ይችላል፣ የአሚሶም ሰራዊት ሊላኩ እንደሚችሉም የተሰጠ አስተያየት መኖሩ ተሰምቷል። የክልሉ መሪ ዶክተር አብዲ ወሊ መሐመድ አሊ ግን የሶማሊያ ፌዴራል መንግስትም ሆነ አሚሶም ወታደሮችን እንደማይልኩ ነው የገለጡት። በመጨረሻም ማንነታቸው ያልታወቀ ታጣቂዎች ደቡባዊ ናይጄሪያ ውስጥ በሚገኝ አንድ የተፈጥሮ ነዳጅ ፋብሪካ ላይ ዛሬ አርብ ሮኬት በመተኮሳቸው ተገለጠ። እንዳሰቡት ግን በሕይወት ላይ ምንም ጉዳት አልደረሰም። ፋብሪካው የኖርዌውን ስታቶይል ጨምሮ በሶስት የኃይል ማመንጫ ተቋማት በጋራ የሚንቀሳቀስ መሆኑም ታውቋል። ከስታቶይል ይፋ በሆነ መግለጫ መሰረት ክረጭባ ውስጥ የሚገኘው የኢንሳላ የነዳጅ ፋብሪካ በሮኬት የተመታው በአገሬው አቆጣጠር ከሌሊቱ 6 ሰዓት ላይ ነው። ለጥቃቱ የአማጽያኑ መሪ ሞክታር ቤልሞክታር በአልቃይዳ ስም ኃላፊነት መውሰዳቸው ተሰምቷል። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል።
ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን በፊት ታዲያ በሁለተኛው አጋማሽ ቆየት ብለው ከሚሰሙት ልዩ ዝግጅቶች አንዱን ለቅምሻ እንበል።
የጨው ክምር ሲናድ ሞኙ ይስቃል ብልጡ ያለቅሳል እንደሚባለው አሁን ያለው ሁኔታ እጅግ በጣም ያሳስበኛል። እርግጥ ይሄ መከፋት የወለደው ብሶት ነው። ነገር ግን ይህንን ብሶት ደግሞ የሚመራው ከሌለ መጨረሻው ለሁሉም የሚያምር አይሆንም።
በወቅታዊ የኢትዮጵያ ጉዳዮች ከተካሄደው ውይይት የተወሰደ ነው የሰማችሁ። በሁለተኛው አጋማሽ ይቀርባል፣ ጠብቁ አድማጮች። አሁን ቀዳሚው የዕለቱ አብይ ርዕስ
በድርቅ ለተጎዱ ዜጎች በሚቀርበው እርዳታ አሰጣጥ አድሎ ይፈጸማል ሲል የተቃዋሚው የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ከሰሰ። በኦሮሚያ የተከሰተውን ችግር ለመፍታት መንግስት የሚፈጥረውን የኃይል እርምጃ በአስቸኳይ እንዲያቆም ሲልም ያሳሰበው ኢዴፓ በሰውና በንብረት ላይ የደረሰውን ጉዳት የሚያጣራ ገለልተኛ አካል እንዲቋቋምም ጠይቋል። መንግስት በበኩሉ በችግሩ መንስኤ የመልካም አስተዳደር እጦት መሆኑንና ይህንንም ለማቃናት እየሰራ መሆኑን የተናገረው። መለስካቸው አመሃ ከአዲስ አበባ ተከታዩን አጠናቅሯል።
የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ትናንት ይፋ ያደረገው የአቋም መግለጫ በሁለት ዋና ዋና ሀገራዊ ጉዳዮች ላይ እንዳተኮረ ይናገራል። ከእነዚህም አንዱ በሆነውና በሀገሪቱ የተከሰተውን ድርቅ አስመልክቶ የሚያራምደው አቋም መንግሥት በድርቅ ለተጎዱ ወገኖች የሚሰጠውን እርዳታ የበለጠ አጠናክሮ እንዲቀጥል የሚጠይቅ ነው። ያክልና በእርዳታ ስርጭቱ ላይ ተገቢውን ቁጥጥር በማድረግ ስርጭቱና ክፍፍሉ ፍትሐዊና ከአድሎ የነጻ መሆኑን ማረጋገጥ ያስፈልጋል። በዚህ እርዳታ ስርጭት ላይ አድሎ ሲፈጽሙ በሚገኙ አመራሮች ላይ ተገቢውን እርምጃ እንዲወስድ እንጠይቃለን ሲል መግለጫው ያብራራል። በመግለጫው ላይ በተለይ ለቪኦኤ ተጨማሪ ቃለ ምልልስ የሰጡትን የፓርቲውን ሥራ አስፈጻሚ አባልና የጥናትና ምርምር ኃላፊ አቶ ዋሲሁን ተስፋዬን የተባለው የአድሎ ድርጊት የት እንደተፈጸመና ዋና ዋና ዝርዝሮችን ጠይቄያቸው ነበረ።
እኛ በትክክል ያደረግነው ማጣራት ጠየቅናቸውም ሰዎች የእርዳታ ክፍፍሉ በፍትሐዊነት እየተከፋፈለ እንዳልሆነ መረጃዎችን ሰጥተውናል። ለምሳሌ ቆቦ ላይ የእኛ ቡድን በነበረበት ባጣራ ነው እርዳታ ክፍፍሉ አንደኛ ከመጠን አንጻር አነስተኛ ነው፣ ሁለተኛ ያውም የመጠን ደረጃ እኩል ለአካባቢው ሰዎች እየተከፋፈለ አለመሆኑን ገልጸውናል። ስለዚህ መንግስት ሁሉም ተረጂዎች የፖለቲካ አቋማቸው አመለካከታቸው ሳይታይ በእኩልነት እርዳታው ለሁሉም እንዲከፋፈል ማድረግ አለበት የሚል የአቋም መግለጫ ነው።
ይህ ያለው መሰረት ምንድን ነው? ፖለቲካ ነው? በዝምድና ነው? በምንድን ነው?
እዛ አካባቢ ላይ የሚመጡ እርዳታዎች አንደኛ ቁጥራቸው በጣም አነስተኛ ናቸው። ስለዚህ ያንም የእርዳታ መጠን ለማዳረስ ሲሉ በቅርበትም ሊሆን ይችላል፣ በፖለቲካ አመለካከትም ሊሆን ይችላል፣ ቅድሚያ ሊሰጡ የሚችሉ ለሚያውቋቸው የአካባቢ ሰዎች ነው። ለሌሎቹ የሚሏቸው እኛ ስንጠይቅ የሚያገኘነው መረጃ ምንድን ነው? አሁን የመጣው እህል በጣም አነስተኛ ስለሆነ ላሉት ስለተደረሰ ሁለተኛው ዙር ላይ ሲመጣ ለእናንተ እናደርሳለን የሚል መረጃ ነው የሚሰጧቸው። እና በፖለቲካ አመለካከታቸው ነው ብቻ ማለት አይቻልም። ግን እዛ አካባቢ ባለም ቅርበት፣ እዛ አካባቢ ባለም ዝምድና በተለያዩ መልኩ ሊሆን ይችላል፣ በፍትሐዊነት እየደረሰ አይደለም። አንዱ ችግር የእርዳታው መጠን አነስተኛ መሆኑ ሁሉንም በእኩልነት እንዳያገኙ ያደረገ ይመስለናል።
ይህንን ጉድለት ለመንግስት ዛሬ ገና ነው ይፋ ያደረጋችሁት ወይስ ከዚህ በፊት ለሚመለከተው አካል ነግራችኋል?
በጋራ ምክር ቤቱ በኩል ይህንንም ተነጋግሮበታል።
የጋራ ምክር ቤት ሲሉ የፖለቲካ ፓርቲዎች
የጋራ መድረክ አለ። በጋራ ምክር ቤቱ የተንቀሳቀሰ አንድ ቡድን ነበር። እዛ አካባቢ የነበሩ ችግሮችን በአጠቃላይ ተመልክቶ ሪፖርት አዘጋጅቷል በፖለቲካ ፓርቲዎች የጋራ ምክር ቤት። እሱ አጠቃላይ ዝርዝሩ አልጸደቀም ገና። ግን ቢሆንም እንደዚህ አይነት ችግሮች መደገም እንደሌለባቸውና መከሰትም እንደሌለባቸው ጋራ ምክር ቤቱ ላይም ያሉ የኛም ተወካይ ጭምር በዚህ ጉዳይ ላይ ተነጋግረውበት
አቶ አሲሁን ከዚሁ ጋር ያያይዘው ዛሬ በኢትዮጵያ ድርቁን ተከትሎ የተከሰተው ችግር መንስኤው በኢትዮጵያ ያለው የመሬት ይዞታ እንደሆነም ፓርቲያቸው በጽኑ እንደሚያምን ገልጸዋል።
ዋናው መሰረታዊ ችግር ያ ነው። የኢትዮጵያ የመሬት ይዞታ እስካልተለወጠ ድረስ ይሄ በዚህ በግብርና ብቻ አይደለም አሁንም በሚናየው የኦሮሚያም ሌሎች አካባቢዎች ግጭት ላይ ማያይዘው ማየት ይችላል። ገበሬው የመሬቱ ባለቤት እስካልሆነ ድረስ እነዚህን አይነት ችግሮች መፍታት አይቻልም። በግብርናውም በለው በሌሎች ችግሮችም መንግስት ሲፈልግ ገበሬውን ከዛ ላይ ያፈናቅላል ይወስዳል ሲፈልግ ደግሞ ይሰጣል። ገበሬው የራሱ የመሬት ባለቤት መሆን እስካልቻለ ድረስ ይሄን ችግር ሊፈታ የሚችልበት ነገር የለም። መሰረታዊው ነጥባችን ይሄ ነው።
በኦሮሚያ የተከሰተውን ተቃውሞና ግጭት አስመልክቶ ፓርቲው ያሉትን አቋሞች በሰፊው ገልጿል። ከነዚህ አቋሞቹ የመጀመሪያውና መንግስት ትኩረት ሊሰጠው ይገባል ያለው የተፈጠረውን ሁከትና ቀውስ ወደ መረጋጋትና ሰላማዊ አቅጣጫ ሊመሩ የሚችሉ እርምጃዎች መውሰድ ነው። አቶ ዋሲሁን ይዘረዝሯቸዋል።
አንደኛ መንግስት ችግሩን ለመፍታት በሚል የሚወስደውን የኃይል እርምጃ በአስቸኳይ ማቆም አለበት። በኃይል እርምጃ ውጤት ሊመጣ አይችልም። አንድ እሱ ነው። ሁለተኛ በተለያየ መልኩ ህይወታቸው ለተቀጠፈ ትክክለኛውን ገለልተኛ አጣሪ ተቋቁሞ ያን ውጤት ለህዝቡ መድረስ አለበት። ሶስተኛ አሁንም ቢሆን መንግስት በመግለጫው ላይ እንደተገለጸው ያገባኛል ሊመለከተኛል ከሚሉ ኃይሎች ጋር አቀኛ የሆነ ውይይት ማካሄድ አለበት። በሩን ዘግቶ የራሱን ካድሬዎች ብቻ እየሰበሰበ የስሙላ ውይይት እያደረኩ ነው ይላል ችግሩን በዚህ መልኩ ሊፈታ አይችልም። ይመለከተኛል ከሚሉ ኃይሎች ጋር በጠረጴዛ ዙሪያ ቁጭ ብሎ ውይይት መካሄድ አለበት። በችግሮቹ ዙሪያ ላይ ውይይት መካሄድ አለበት። ይሄ ሁሉ ከመሆኑ በፊት ግን አሁንም እየተወሰዱ ያሉ የኃይል እርምጃዎች መቆም አለባቸው። ከውይይቶቹ የሚመጣውን ውጤት መቀበል፣ ከውይይቶቹ የሚመጣው ውጤት ላይ መነጋገር ይገባል።
ፓርቲው በዚህ ጉዳይ ላይ የወሰደውን አቋም ሲያብራራ በማንኛውም ወገን ድርጊቱ ይፈጸም፣ ዘርንና ሃይማኖትን ኢላማ ያደረገ ጥቃትን፣ በግል ባለሀብቶችና በህዝብ ንብረት ላይ የሚፈጸምን ጥቃት እንደሚቃወም ግልጽ አድርጓል። የዜሮ ድምር ፖለቲካ የሚያራምዱ አንዳንድ ኃይሎች ያላቸውንም አካላት ግጭቱን ከሚያባብስ ተግባራቸው እንዲቆጠቡም አሳስቧል። ለዚህ ተጠያቂዎቹ በግልጽ እነማን እንደሆኑ አቶ ዋሲሁን የሚከተለውን መልሰዋል።
መንግስት እኮ በግልጽ ተጠያቂው እኔ ነኝ ብሏል። ባለፈው ሳምንት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለፓርላማ ባደረጉት ሪፖርት ለእነዚህ ሁሉ ችግሮች ተጠያቂዎቹ እኛው ነን፣ እጃችንን ወደ ሌላ መቀሰር አያስፈልግም፣ ለሁሉም ችግር ኃላፊነቱን የምንወስድ እኛ ነን ብለዋል። ለዛውም ይቅርታ ጠይቀዋል። የይቅርታው ጉዳይ የትኛው ላይ እንደሆነ በግልጽ ባይለይም ተጠያቂዎቹ እኛው ነን ብለዋል።
ይሁንና እኛ ነን ይበሉ እንጂ ያጠፉ ደግሞ ሌሎች ኃይሎች አሉ፣ የጥፋት ኃይሎች የሚሏቸው ወይም ደግሞ ሽብርተኞች የሚሏቸው በተለያየ ጊዜ እንደዚህ ያሉ ስሞች እየተሰጡ ናቸው። የዛኑ ቀን እነዚህን ኃይሎች ጠቅሰዋል። እነሱም ተጠያቂዎች ናቸው ነው የሚሉት።
ዋናው የአንበሳውን ድርሻ የሚወስደው ተጠያቂው መንግስት ነው። ለችግሮች መባባስ፣ ችግሮቹ በአጭር ጊዜ ተፈተው ውጤት እንዳያገኙ በዚህ ደረጃ እንዲሄዱ ያደረገ መንግስት ነው ተጠያቂው። በእኛ በኩል ያስቀመጥ ነው ይሄ ነው። እንዳልከውም ከ15 ቀን በፊት ተጠያቂዎቹ ሌሎች ኃይሎች ናቸው ይል ነበረ መንግስት። አሁን ግን በተሻለ መልኩ ተጠያቂዎቹ እኛ ነን፣ ችግራችን ያለው ወደ ውስጥ ነው እኛ ነን ብሏል። እኛ ተጠያቂነቱን በዚህ ደረጃ ተጠያቂው እኛ ነን ማለቱን እንደግፋለን። ግን ተጠያቂነት ደግሞ የህግ ተጠያቂነትንም አብሮ ማምጣት አለበት። ተጠያቂዎቹ እኛ ነን ከተባለ ጥፋት ያጠፉ እዛ አካባቢ ለተፈጠረው ችግር ጉዳት ላደረሱ አካላት በህግ የመጠየቅ ህጋዊ ግዴታም አለባቸው። ስለዚህ በሂደት ደግሞ ያኛው ይቀጥላል ብለን እናስባለን።
ከቅርብ ወራት ወዲህ በኦሮሚያ ክልል ከተፈጠረው ቀውስ ጋር ተያይዞ መንግስት የችግሩን ምንጭም ሆነ ተጠያቂነትን በተመለከተ በተለያዩ ባለስልጣናት አማካኝነት የሚሰጠው ማብራሪያ ብዙዎችን እያነጋገረ ይገኛል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የችግሩን ምንጭ የመልካም አስተዳደር እጦት ወይንም ጉድለት ነው፣ ለዚህ ተጠያቂው መንግስት ነው ሲሉ ለፓርላማው ባለፈው ሳምንት ቢናገሩም የመንግስት አካላት ተጠያቂነት ደረጃ ምን እንደሚሆን ቢያንስ ለአብዛኛው ህዝብ ግልጽ የሆነ አይመስልም። ጠቅላይ ሚኒስትሩ ለፓርላማው ችግሩ በኦሮሚያ ብቻ ሳይሆን በመላ ኢትዮጵያ መሆኑን ጠቅሰው መንግስታቸው መፍትሄ ለማስገኘት በብርቱ መስራት እንዳለበት ማስገንዘባቸው አይዘነጋም። የኢዴፓ መግለጫ ግን ችግሩን የመልካም አስተዳደር እጦት የፈጠረ ነው በሚል ምክንያቱን አቅሎ ከማቅረብ መንግስት እንዲቆጠብ ያሳስባል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የኦሮሞ ፌዴራሊስት ኮንግረስ አመራር አባላት አቶ በቀለ ገርባና ሌሎች ተከሳሾች ዛሬ ለአራተኛ ጊዜ ተለዋጭ ቀጠሮ ተሰጣቸው። በዚህ ላይ መለስካቸውማ ከአዲስ አበባ የላከው ሪፖርት አለ፣ አስቀድመን እናቀርበዋለን። በሌላ በኩል ግን ከትናንት በስቲያ ረቡዕ መጋቢት 7 ቀን 2008 ዓ.ም የኦሮሚያ ልዩ ዞን በሆነችው በሰበታ ከተማ የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦፒዲዮ የከተማይቱን ሁለተኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች ሰብስቦ ሲያበቃ በፌዴራል ፖሊስ አስደበደበን ይላሉ ተማሪዎቹ። ከሁለት ሳምንታት በፊት የመኪና መተላለፊያ መንገድ ዘግታችሁ ነበር ተብለው የታሰሩ 11 ተማሪዎችም ዛሬ ፍርድ ቤት ቀርበዋል። የአፋን ኦሮሞ አገልግሎት ባልደረባ ጃለኔ ገመዳ ያጠናቀረችው አጠር ያለ ዘገባ አለ፣ ሰለሞን ክፍሌ ይሆናል የሚያቀርበው።
የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ፣ አቶ ደጀኔ ጣፋ ምክትል ዋና ጸሐፊና አቶ ደስታ ዲንቃ የኦፌኮ ወጣት ሊግ ሊቀመንበር ዛሬ ለሶስተኛ ጊዜ ፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበው እንደነበረ ቅርብ ምንጮች ለቪኦኤ አስታውቀዋል። በታህሳስ ወር አጋማሽ ላይ በኦሮሚያ ከተቀሰቀሰው ውከት ጋር ተዛምዶ እንደተያያዙ የሚጠረጠረው እና አቶ በቀለ ገርባ ዛሬም ፖሊስ ተጨማሪ የምርመራ ጊዜ እንዲሰጠው በጠየቀው መሰረት ፍርድ ቤቱ 28 ተጨማሪ የምርመራ ጊዜ እንደሰጠው እና ለሚያዝያ 7 ቀን 2008 ዓ.ም ተለዋጭ ቀጠሮ እንደሰጠ እነዚሁ ምንጮች ተናግረዋል። በተለይ የአቶ ደረጀ ጣፋ ቅርብ የቤተሰብ አባል ለቪኦኤ እንደገለጹት አቶ ደረጀም ሆኑ አቶ በቀለ የታሰሩበት ስፍራ ከመጥበቡና በሰው ብዛት ከመጨናነቁ የተነሳ ለእንቅልፍ እንደተቸገሩና እንደ ልብ መጸዳዳት ስላልቻሉ ጤንነታቸው ለአደጋ መጋለጡን ይናገራሉ። አቶ በቀለ ገርባ ቀደም ሲል ለዓመታት ታስረው እንደተፈቱም ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሌላ በኩል ጃለኔ በዛሬው ዕለት ያነጋገረችው ተማሪ ጅግሳ ዊርቱ ይባላል። ሁኔታውን በሚቀጥለው መልክ ነው የገለጸላት።
ሰብስበውን ሲያበቁ ከእናንተ መካከል ሁልጊዜ የሚረብሸው ማን ነው ብለው ከጠየቁም በኋላ የፌዴራል ፖሊስ ጠርተው ከልክ ያለፈ ድብደባ ተፈጸመብን፣ ከዛ ተማሪዎቹ ረብሻ የሚቀሰቅስ እኛ መካከል የለም አሉ። ያም ሆኖ ፖሊስ በዱላ ደበደበን።
ተማሪ ጅግሳ ዊርቱ አክሎ እንዳስረዳው ከዚያ በኋላ ተማሪዎቹ ድንጋይ አነሱ፣ ፖሊስም አስለቃሽ ጋዝ ተኮሰ። በዚያ መሃል 50 የሚሆኑ ተማሪዎች ጢሱ ስለጎዳቸውና ስለታመሙ ወደ ከተማይቱ ክሊኒክ ተወስደዋል ብሏል። 5ቱ ግን ስለጠናባቸው አዲስ አበባ ወደሚገኘው ጳውሎስ ሆስፒታል ተልከዋል ብሏል። ሌሎች በየግሉ ክሊኒክ የታከሙ መኖራቸውንም አስረድቷታል። በአይሱዙ መኪና ተጭነው ከተወሰዱ በኋላ በከተማይቱ ፖሊስ ጣቢያ የታሰሩ እንዳሉም ተማሪ ጅግሳ ለጃለኔ ገልጾላታል። ጃለኔ ስብሰባውን ጠራ ወደ ተባለው የኦህዴድ ቢሮ ተጠሪ ወደ አቶ ሰሎሞን መልካሙ ስልክ ደውላ ጠይቃቸው ነበር። ስልኩን ካነሱ በኋላ እንደ ዘጉባትና ከንቲባው አቶ አራርሳ መደሳም መልስ ለመስጠት ፈቃደኛ አለመሆናቸውን እንደ ገለጹላት ዘግባለች። በሌላ በኩል ባለፈው ሳምንት ተፍኪ ከተማ ውስጥ የመኪና መተላለፊያ መንገድ ዘግታችኋል ተብለው የታሰሩ ተማሪዎችና ሾፌሮች 28 ሲሆኑ ከእነዚያ ውስጥ 11 ዛሬ ሰበታ ወረዳ ፍርድ ቤት መቅረባቸውን ከነዋሪዎቹ አንዱ ኡኩሜ ባሮ ገልጸዋል። የእነዚህን ተማሪዎች ጉዳይ ዛሬ በፍርድ ቤት ተመልክተዋል ከተባሉት አንዱ የሰበታ ወረዳ ፍርድ ቤት ፕሬዝደንት አቶ ግርማ አበበ ስለ ጉዳዩ ተጠይቀው የማውቀው ነገር የለም ብለዋል። ያለውን ሁኔታ አጣርቼ መልስ እሰጣለሁ ቢሉም ድጋሚ ሙከራ አድርጋ ስልካቸው እንዳልተነሳ ጃለኔ ገመዳ በዘገባዋ ጠቅሳለች። ወደፊትም ምላሽ ለማግኘት ሙከራዋ እንደሚቀጥል አብራርታለች።
ወደ ተከታዩ መጽሔት ዜና እናልፋለን። ቀደም ሲል በመግቢያችን በዜናው እንደገለጽ ነው አንድ የኬንያ ፍርድ ቤት ከሳምንቱ በፊት በናይሮቢ በስተ ሰሜን ወደ 14 ኪሎ ሜትሮች ርቀት ላይ በአገሪቱ የጸጥታ ኃይሎች ቁጥጥር ስር የዋሉት 21 ከኢትዮጵያ ፈልሶ የመጡ በነጻ ወደ አገራቸው እንዲመለሱ ወስኗል። ግለሰቦቹ በህገ ወጥ መንገድ ወደ ኬንያ በመግባት ቢከሰሱም የኪያምቡ ፍርድ ቤት ዳኛ የፈልሶ የመጡትን ሰዎች ሁኔታ ከግንዛቤ በማስገባት የተለመደው ቅጣት ሳይጣልባቸው ወደ አገራቸው ይመለሳሉ በማለት ውሳኔ አስተላልፈዋል። አብዛኞቹ ፍልሰተኞች ለአቅመ አዳም ያልደረሱ ልጆች እንደሆኑ፣ ከፊሎቹ ደግሞ የቤተሰብ ኃላፊዎች ታማሚዎችም እንዳሉባቸው ተመልክቷል። ገልሞ ዳዊት ከናይሮቢ ዘገባውን አድርሶናል።
የመጣነው ከሙየሌ በአንድ ሰው ምክንያት ነበር እና ያ ሰው ይዞ መጣን። እዚህ ናይሮቢ ላይ ስራ ሰርታችሁ ብር ታገኛላችሁ ብሎ ነው ያመጣን።
አሁን ፓስፖርታችሁ ታዲያ የት ነው?
እሱ ነው የወሰደን። እኛን ሁላችንም ቤት ውስጥ አስቀምጦን 23 ሰው ነበር። የሁለታቸውን አላገኘም። የኛ የ21ዎቹን ይዞ ሄደ እና እነዚያ ሁለቱ ያ ቀን ከእኛም ጋር መጥቶ እዚህ ቆይቶ አስወር ስለነበራቸው ተመለፍም።
ሰውየውን ታውቃለች? ኢትዮጵያዊ ነው?
ሰውየውን በአይን ብና ይናቃለን። አማርኛም እንግሊዝኛም ይናገራል። እና ስሙንም እኔ ስጠይቅ ስሙንም ከለከለ፣ ስልክ ቁጥሩንም ስጠይቅ ከለከለ።
የሰማችሁት ባለፈው ሳምንት በኬንያ ፖሊስ ከተያዙት 21 የኢትዮጵያ ፍልሰተኞች አንዱ ለአሜሪካ ድምፅ የተናገረውን ነው። 23 ሆነው የተያዙት ፍልሰተኞች ሁለቱ ፓስፖርት በማሳየት በነጻ ሲለቀቁ፣ የቀሩት ግን ዛሬ ፍርድ ቤት በመቅረብ ፍርድ ቤቱ ወደ ኢትዮጵያ እንዲመለሱ በማለት ውሳኔ አስተላልፎባቸዋል። በችሎቱ ላይ ኢትዮጵያውያኑን በማስመልከት ከኬንያ ኢሚግሬሽን ጉዳይ ቢሮ የተሰበሰበ መረጃ ባይቀርብም የኢትዮጵያውያኑን ሁኔታ ከግንዛቤ በማስገባት ፍርድ ቤቱ ያለምንም ቅጣት ወደ አገራቸው እንዲመለሱ ወስነዋል። ከ21ዱ ፍልሰተኞች 8ቱ ታማሚዎች ሲሆኑ ከፊሉ ለአቅመ አዳም ያልደረሱ፣ የተቀሩትም ደግሞ የቤተሰብ ኃላፊዎች ናቸው። ፍልሰተኞቹ ወንዶች ሲሆኑ ብዙዎቹም ትምህርት አቋርጦ የመጡ መሆናቸውን ከፍልሰተኞቹ አንዱ ገልጸዋል።
ቤተሰብን የሚያስተዳድሩ ናቸው። ተማሪዎች ትምህርታቸውን ትተው በጣም ከባድ የሆነ ነገር ነው የሆነው። የመጣነው ከተለያየ ቦታ ነው። የተወሰነ ቦታ በእግር ካራመድን በኋላ በአንድ ቦታ እስፋልት ላይ አውጥቶን ባስገባንና መጣን።
ከሞያሌ ድንበር ድረስ ያመጣቸው ግለሰብ ማንነት እስካሁን ያልታወቀ ሲሆን ፍልሰተኞቹ ስሙንና አድራሻውን በትክክል ካላወቁት እሱን ፈልጎ ማግኘት ከባድ ነው ሲልም የግዛቱ ፍርድ ቤት ገልጸዋል። በተመሳሳይ ሁኔታም ባለፈው ሳምንት አጋማሽ አካባቢ ከመቶ በላይ የሚሆኑ የናይጄሪያና ሌሎች የኢትዮጵያ ፍልሰተኞች አሁንም በናይሮቢ ውስጥ በቁጥጥር ስር ውሎ የነበሩ ሲሆኑ ስለ ጉዳዩ ማብራሪያ ለማግኘት የሩዋራካ አካባቢ ፖሊስ ኃይል ኃላፊ የሆኑትን ኦፊሰር አሊስ ኪሜሌን ለማነጋገር ያደረግነው ጥረት ሳይሳካ ቀርቷል። በጊዜው ግን ኦፊሰር ኪሜሊ ሲናገሩ እንደተሰሙት ፍልሰተኞቹ የመታወቂያ ካርድን በህገወጥ መንገድ ከኃላፊዎች ሊቀበሉ ሲሉ ነው የደረስንባቸው ሲሉ ተሰምተዋል። በዛሬው ዕለት ወደ ኢትዮጵያ እንዲመለሱ የተፈረደባቸውም ኢትዮጵያውያንም በቅርቡ ሞያሌ ላለው የኢትዮጵያ ኢሚግሬሽን ጉዳይ ጽህፈት ቤት ተላልፎ ይሰጣሉ። በኬንያ ህግ መሰረት በህገወጥ መንገድ ወደ አገሪቱ መግባት እስከ 30,000 የኬንያ ሺሊንግ ወይንም 2 ወር እስራት የሚያስቀጣ ወንጀል ነው። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
የዘገባው ዝግጅት ይቀጥላል። አፍሪቃ በሚያጋጥሟት የጸጥታ ችግር ላይ የሚያዋየው የጣና ፎረም ያመነጫቸው የመፍትሄ ሀሳቦች አዎንታዊ አስተዋጽኦ እያበረከተ መሆኑን አማካሪ ቦርዱ አስታውቋል። የጣና ፎረም አማካሪ ቦርድ ሊቀመንበር የሆኑት የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ እንዳሉት አገሮች የሚመነጩትን ሀሳቦች እየተጠቀሙባቸው ነው። 5ኛው የጣና ፎረም ስብሰባም ከአንድ ወር በኋላ በባህር ዳር ይካሄዳል። እስክንድር ፍሬው ዝርዝሩን ልኮልናል።
ጣና ፎረም ስያሜውም እንደሚያመለክተው በየዓመቱ በኢትዮጵያ የቱሪስት ከተማ ባህር ዳር ጣና ሐይቅ ዳር የሚካሄድ የአፍሪካ የጸጥታ ጉባኤ ነው። ግጭትን በመከላከል በተገቢው ሁኔታ በመያዝና በመፍታት ረገድ አፍሪካዊ መፍትሄ እንዲኖር በአህጉሪቱ መሪዎች ለቀረበ ጥያቄ ምላሽ ነው ይላሉ አዘጋጆቹ ስለ ጉባኤው ሲናገሩ። እንደ አውሮፓውያን አቆጣጠር ከ2011 ጀምሮም በየዓመቱ በተለያዩ ርዕሶች ላይ አተኩሮ ሲካሄድ ቆይቷል። የዘንድሮ 5ኛ ዙር ጉባኤም በተለመደው ቦታ በጣና ሐይቅ ዳር እንደሚካሄድ የጣና ፎረም አስታውቋል። የፎረሙ የአማካሪ ቦርድ ሰብሳቢ የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ እንዳሉት የዘንድሮው ትኩረት አፍሪካ በራሷና በዓለም አቀፍ የጸጥታ ጉዳዮች ባላት ሚና ላይ ነው። ባለፉት ጉባኤዎች የቀረቡ የመፍትሄ ሐሳቦችና አስተያየቶች በተለያዩ አገሮች እየተተገበሩ መሆኑንም አመልክተዋል።
If you have a conference where 10% of people attend, take one item or one point.
ከተሳታፊዎቹ 10 ከመቶ የሚሆኑት ይህንን ሐሳብ ወስደው ተግባራዊ የሚያደርጉበት ጉባኤ ካካሄድክ ይህ ትልቅ ስኬት ነው። ከተሳታፊዎቹ 100 በመቶ ወደ ያገሮቻቸው ሲመለሱ አቤት እንዴት ጥሩ ሐሳብ ነው እንዲሉ አይጠበቅም። ሐሳቡን የሚጠቀሙበትም ቢሆኑ ያገኘሁት በዚህ ጉባኤ ነው ብለው ምንጩን መጥቀስ አይፈልጉም። በጣም ጥሩ የሆነ ሐሳብ አለኝና ለተገብረው ፈልጋለሁ ነው የሚሉት። በ2011 የተሳተፉ ሰዎች ሳይሰለቹ እስካሁን ድረስ የመቀጠላቸው ጉዳይ ትልቅ ስኬት ነው።
ለጉባኤው ርዕሶች የሚመረጡትም ከወቅታዊ የአህጉሪቱ ችግሮች በመነሳት እንደሆነ የጠቅላይ ሚኒስትር ኃይለ ማርያም ደሳሌ ልዩ አማካሪና የጣና ፎረም የአማካሪ ቦርድ ምክትል ሊቀመንበር ፕሮፌሰር አንድሪያስ ሼቴ ተናግረዋል።
ለምሳሌ ባለፈው አመት የተደረገው ስለ ሴኩላሪዝም ወይም መንግስት ከሃይማኖት መውጣት እና ሃይማኖታዊ ስለሆኑ ፖለቲካ ንቅናቄዎች አርስ በመረጥንበት ጊዜ ብዙ ሃይማኖታዊ ንቅናቄዎች ተነስተው ነበር። በአፍሪካ ቦኮ ሃራም ተነስተው ነበር። ማሊ እንደዚህ ተነስተው ነበር። የአረብ ስፕሪንግ ከሚባሉት ሙቭመንት በኋላ ብዙ ይታይ ነበርና እድገት ከዛ በኋላ በጣም ተስፋፍቶ ነበር። እኛ ስብሰባውን ካረግን በኋላ እሱንም ተበቀን ነበር እና አንዱም የተመረጠበት ምክንያት ይሄ ነገር የሚያድግ ነው የሚል ስሜት ስለተሰማን ነው።
እነዚህ ቀጣይ ከሆኑ አሁን ካነሷቸው ችግሮች በተጨማሪ አፍሪካ ውስጥ ድንገተኛ የሆኑ ነገሮች የሚያጋጥማሉ።
ድንገተኛ የሆኑ ጉዳዮች ላይ አናተኩርም። ምክንያቱም ይሄን የሚያደርጉ ቋሚ ድርጅቶች አሉ እንደ አፍሪካ ህብረት እና ፕሬዚደንት ኦባሳንጆ እንደተከሱት ለምሳሌ ኤቦላ በተነሳ ጊዜ እና አፍሪካ ህብረት እርምጃ ለመውሰድ በመከረበት ጊዜ ብዙ ውይይት ነበር። ኤዲቢ አፍሪካን ልማት ባንክ ፕሬዚደንት አዲስ አበባ መጥተው መዋጮ ፈቃደኛ ለሆኑ ሐኪሞችና ሌሎች የህክምና መኮንኖች እንዲሄዱ ለነሱ መዋጮ እንዲደረግ አድርገው ነበር። እና የጣና ፎረም ሐሳቡ ድንገተኛ የሆኑና ወይም አደገኛ የሆኑ ነገሮችን ለነሱ መፍትሄ ለማግኘት አይደለም፣ ይሄ ሐሳብ ላይ ነው የሚያተኩረው።
የቀድሞው የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን በስልጣን ላይ ያሉ የተለያዩ አገሮች መሪዎችና ምሁራን ለሁለት ቀናት በሚካሄደው ጉባኤ ላይ እንደሚገኙ ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ አሁን እዚህ ግድም በእናንተ አስተያየት ፋታ እንወስድና ወደሚቀጥለው ቅርብር እናልፋለን። ጊዜ ካገኘንም አዲሱ የሳምንቱን ምርጥ ዜማ እናሰማለን።
በጣም ጥሩ ሀሳብ ነው። ታቃለ እሺ።
የስልክ አስተያየቶቻችሁን ጊዜ እንዳገኘን ወደ ኋላ ነው የምናሰማው። አሁን በኢሜይል ከተላኩት አስተያየቶቻችሁ የአንድ ሁለቱን እናንብብ። መጀመሪያ ሰላምና ጤና እመኛለሁ፣ በመቀጠልም ያለኝን አስተያየት ላደርሳችሁ በማለት የሚንደረደሩት ስማቸውን መግለጽ ያልፈለቁ አድማጫችን ናቸው ከባህር ዳር። መንግስት መቼ ይሆን ለህዝብ የሚያስበው? ምክንያቱም ክቡር የሆነውን የሰው ህይወት እንደ አበባ እየቀጠፈ ሁሉም ሰላም ነው ይለናል። ለመሆኑ ይህን ትዕዛዝ የሚሰጡ አካላትና ተቀባዮች ዜግነታቸው የት ይሆን? እባካችሁ ጠይቁልኝ። አሁን አሁንማ መተማመንና መግባባት የጠፋባት አገር ለማድረግ እየዳዳቸው ነው። ሁላችንም እግዚአብሔር ይጎብኘን ሲሉ ትችት አዘል አስተያየትና ምኞታቸውን ይቋጫሉ።
በመቀጠልም በአሁኑ ወቅት በኢትዮጵያ መንግስት እያስተዳደረ ነው ብሎ ለመናገር ያዳግታል። ኑሮ ከአቅም በላይ ተወዶ አብዛኛው ህዝብ የዕለት ጉርሱን በልቶ ማደር ችግር ሆኖበታል። የቤት ኪራይ ጣራ ገብቷል። መብራት በየጊዜው እየጠፋ አብስለን መጠቀም አልቻልንም። ውሃ የለም እና መንግሥት የሚገባውን ሚና መጫወት ካልቻለ ለሚመለከተው ክፍል በሰላም ቢለቅ አይሻልም ይላሉ አድማጫችን።
እናመሰግናለን አስተያየቶቻችሁን ያደረሳችሁን አድማጮቻችን። ሌሎቻችሁም ጻፉ፣ ደውሉ። በስልክ የደረሱን እንዳልኩት ጊዜ ከፈቀደ ወደ ኋላ ላይ እናመጣለን። አዲሱ አሁን የደረሰንን አንድ አጠር ያለ ዜና እናሰማና ወደ ቅንብሮች እንላል።
ኤርትራ 4 የጅቡቲ የጦር ምርኮኞች መልቀቋን የጅቡቲ ባለስልጣናት ለአሜሪካ ድምጽ ራዲዮ ገልጠዋል። ምርኮኞቹ የተለቀቁትም ቀጣር በሸመገለችው ንግግር አማካኝነት መሆኑን ጨምረው ገልጠዋል። ጅቡቲ በምላሹ የኤርትራ የጦር እስረኞችን ስለ መልቀቋ ግን የተገለጠ ነገር የለም። የኤርትራ ፕሬዚዳንት አቶ ኢሳያስ አፈወርቂ በያዝነው ሳምንት ካታርን መጎብኘታቸው የተዘገበ ሲሆን የጅቡቲው ፕሬዚዳንት ሐሰን ጉሌም ከሁለት ሳምንታት በኋላ በተመሳሳይ ካታርን መጎብኘታቸው ይታወቃል። አሁን ዘግይቶ የደረሰን ዜና ይኸው ነው።
ዜማው ሰዓት የተገኘ ይመስላል። ግን የሳምንቱ ምርጥ ዜማም ባይሆን አንድ ምርጥ ድምፃዊ ነው እያቀነቀነ ያለ።
አዎ፣ የሳምንቱ ምርጥ ዜማ ያው እኛ ከመረጥነው ምርጥ እናደርገዋለን። መሐሙድ ይኸውና እያቀነቀነ ነው። የምሽቱ መዝናኛችን ይሄ ነው ማለት ነው። ስለ ምርጫ እናመሰግናለን።
የኔ አይደለም ይሄ፣ ተገቢው ክሬዲት ለንጉሱ ነው የሚሰጠው። እናመሰግናለን ንጉሱ። በኋላ ላይ ሌላ ባህል ጋብዛል ወይ ጊዜ ሁሉ ለይቶ የሚያሳይ የአንድነት ፍቅር ጋር አሳይ ህብረትን አወቀ ሁሉ በዘርፉ የሰላም መንገድ ወጦ ነጥፉ ጊዜ ለቆ ነገር ይወቴ ጊዜ ለቆ ነገር ይወቴ ያሳየ ሁሉ መስታወቴ ያሳየ ሁሉ መስታወቴ ፍቅሬን በልቤ ውስጥ ገብታ አድራት ትንፍላ ሳተኝ ታለች ደስ ይላት የጋራ መሰረት የጋራ ደስታ ተርፎን እንኖራለች በእንቦይታ ፍቅሬን በልቤ ውስጥ ገብታ አድራት ትንፍላ ሳተኝ ታለች ደስ ይላት የጋራ መሰረት የጋራ ደስታ ተርፎን እንኖራለች በእንቦይታ ጊዜ ለ
ማህሙድን እናመሰግናለን። ንጉሱ አንተንም ስለ ምርጫህ እናመሰግናለን። ወደሚቀጥለው ክፍል እናሄዳለን። ሁለተኛው አጋማሽ ከምሽት 3:36 ላይ ነው። አፍሪቃ በጋዜጦች አዳነች ፍሳዬ ታቀርባለች።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ግብጽ የታላቁ የህዳሴ ግድብ ግንባታን በሳተላይት እንደምትከታተል አስታወቀች። እስላም በኢትዮጵያ መጠጊያ ባያገኝ ኖሮ በእንጭጩ ይቀጭ ነበር ሲሉ ሼክ አህመድ አልጣይብ ገለጹ። በኦሮሚያ የሚካሄደው ተቃውሞ፣ ቦኮ ሐራም መራቡ ተገለጸ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ወርልድ ትሪቡን የተባለ ድረገጽ ያወጣው ዘገባ ግብጽ የታላቁን የህዳሴ ግድብ ግንባታን ለመከታተል አዲስ ሳተላይት የመጠቀም እቅድ እንዳላት ገልጿል። በዛሬው ወር የተላከው ሳተላይት የግድቡን ግንባታና ሌሎች የናይል ወይም የአባይ ወንዝ ምንጮች ጥራት ያላቸው ፎቶግራፎች በማንሳት ይቆጣጠራል ሲሉ የግብጽ የርቀት ቁጥጥርና የጠረፍ ሳይንስ ብሔራዊ ባለሥልጣን ምክትል ፕሬዚደንት ኤልዲን ኤል ናህሪ ገልጸዋል ይላል ድረገጹ ላይ የወጣው ዘገባ። ሳተላይቱ የሁለት ወራት የሙከራ ጊዜ ካለፈ በኋላ በመጪው ሰኔ ወር መጀመሪያ ሳምንት አካባቢ ስራ ይጀምራል ማለታቸውን ዘገባው ጠቅሷል። በታላቁ የህዳሴ ግድብ ግንባታ የሚፈጠር ጥሰት ካለና ወደ ዓለም አቀፍ ሽምግልና የሚያስኬድ ሁኔታ ቢፈጠር በሳተላይቱ በኩል አስተማማኝ መረጃ ይኖረናል ሲሉ የግብጽ ባለሥልጣኖች እንደተናገሩ ወርልድ ትሪቡን የተባለው ድረገጽ ጠቁሟል። የግብጽ አልአህራም ድረገጽ ደግሞ ታላቁ የአልአዝሃር ኢማም ሼክ አህመድ አልጣይብ ባለፈው ማክሰኞ በጀርመን ፓርላማ ቀርበው ንግግር ባደረጉበት ወቅት መጀመሪያ ላይ ለእስላም እምነት መጠጊያ የሰጠው ክርስቲያን ሃይማኖት ነው ማለታቸውን ገልጿል። አቢሲኒያና ማለት ኢትዮጵያና ክርስቲያን ንጉሷ የመጀመሪያዎቹን ሙስሊሞች ተቀብሎ ባያስጠጋቸው ኖሮ እስላም ሃይማኖት ከእንጭጩ ይቀጭ ነበር ሲሉ ለቡንድስታግ እንዳስረዱ አልአህራም ድረገጽ ጠቅሷል። የግብፁ ሃይማኖታዊ መሪ የጠቀሱት የእስላም እምነት በመቀበላቸው በሀገራቸው ከገጠማቸው ወከባና ሰቆቃ ሸሽተው በኢትዮጵያ ስለተጠጉት የነቢዩ መሐመድ ተከታዮች እንደሆነ የአልአህራም ጋዜጣ ድረገጽ ጨምሮ ገልጿል። ቢቢሲ በሚል አህጽሮት የሚታወቀው የብሪታንያ የዜና ስርጭት ኮርፖሬሽን ድረገጽ በኦሮሚያ ህዝባዊ ተቃውሞ ያስነሳው ማስተር ፕላን መተግበር የቀረው ባለፈው ጥር ወር ቢሆንም ተቃውሞ ለምን እንደቀጠለ ለማየት ይሞክራል። ሆን አፌርስ ለተባለው ድረገጽ የሚጽፉት ዳንኤል ብርሃኔ ከ150 ዓመታት በፊት አንስቶ የቆየ ተበድለናል የሚል ስሜት በህዝቡ የሰረጸ መሆኑን የኦሮምኛ ቋንቋ ራሱ እስከ 20 ዓመታት በፊት ይጨቆን እንደነበረ ማስገንዘባቸውን የቢቢሲው ዘገባ ጠቅሷል። ህዝባዊ ተቃውሞ የዘር መሰረት ቢኖርበትም ከጀርባው ያሉት ነገሮች ግን በመሬት ባለቤትነት፣ በሙስና፣ በፖለቲካና በኢኮኖሚ መገለል ምክንያት የሚንጸባረቅ ቀቢጸ ተስፋነት እንደሆነ፣ ይህም በኦሮሚያ ብቻ ሳይሆን በሀገሪቱ ዙሪያ የሚንጸባረቅ ስሜት እንደሆነ ጽሑፉ ያወሳል። ካለፈው ህዳር ወር አንስቶ ሲካሄድ በቆየው ተቃውሞ የተገደሉ ሰዎች ብዛት ከ80 እስከ 250 እንደሚሆን ዓለም አቀፍ የሰብአዊ መብት ድርጅቶች ይናገራሉ። መንግስት ግን ቁጥሩ የተጋነነ ነው። ሂዩማን ራይትስ ዋች የተባለው የሰብአዊ መብት ቡድን በቅርቡ ያወጣው ዘገባ ፍጹም ውሸት ነው ይላል። በሚኒስትርነት ማዕረግ የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ የኢትዮጵያ ዜጎች አዲስ አበባን ለማስፋት የወጣውን እቅድ የመቃወም መብት አላቸው፣ ይሁንና ግጭት የማባባስ ዓላማ ባላቸው ሰዎች ተጠልፏል። የጸጥታ ኃይሎች ተደራጅተውና ታጥቀው የግለሰቦችንና የመንግስት ህንፃዎችን የሚያቃጥሉ ጋንጎች ናቸው የገጠሟቸው ሲሉ አቶ ጌታቸው ማስረዳታቸውን የቢቢሲ ዘገባ ጠቅሷል። የኢትዮጵያን ጉዳይ በቅርበት የሚከታተሉ የጸጥታ ተንታኝ በበኩላቸው አክራሪ ወገኖችና አንጃዎች ሁኔታውን ተጠቅመው ገብተውበት ሊሆን ይችላል፣ ይሁንና ህዝባዊ መነሳሳትን በአንዳንድ የተነጠሉ ሁኔታዎች አይን ማየት አይቻልም ማለታቸውን የቢቢሲው ዘገባ ጠቅሷል። በአካባቢው የአስተዳደር ብቃት ጉድለት አለ የሚል እምነት እንዳለ አቶ ዳንኤል ጠቁመዋል። ማስተር ፕላኑ ተቀባይነት እንዳላገኘ ሲረዳ መንግስት እንዲቀር በማድረጉ ሊመሰገን ይገባዋል። ይሁንና ዜጎች ተቃውሞ የማሰማት ህጋዊ መብታቸውን በማክበር መፍቀድ ይኖርበታል። ተቃውሞ ቢነሳም ወደ ግጭት በማያመራ ሁኔታ ሊይዘው ይገባል በማለትም አቶ ዳንኤል አስገንዝበዋል። መንግስት በበኩሉ በውጭ ሀገራት የሚኖሩ ተቃዋሚ ቡድኖች ማህበረሰባዊ ሚዲያን ተጠቅመው በኦሮሚያ የሚካሄደውን ተቃውሞ በማጋነን ያራግባሉ ይላል። መንግስት ግጭቱን በማቀጣጠል ተግባር ከሚከሳቸው አካላት አንዱ የሆነው በዩናይትድ ስቴትስ የሚገኘው ኦሮሚያ ሚዲያ ኔትወርክ የተባለ የቴሌቪዥን ስርጭት ዋና ስራ አስኪያጅ ጆሃር መሐመድ በበኩላቸው አሁን ዲያስፖራው በኦሮሚያ ስለሚካሄደው ተቃውሞ የተጋነነ ዜና ያሰራጫል፣ ነገር ግን ኢትዮጵያ ውስጥ በመንደር ደረጃ የሚካሄደውን ነገር ሊመራ አይችልም ማለታቸውን በመግለጽ የቢቢሲው ድረገጽ ዘግቧል። የኒውዮርክ ታይምስ ጋዜጣ ድረገጽ በበኩሉ ቦኮ ሐራም ራሱ የፈጠረው የምግብ ቀውስ ሰለባ ሆኗል በሚል ርዕስ ባወጣው ጽሑፍ ከናይጄሪያ ጋር በሚዋሰን ድንበር ገብተው ባዩት ወንድ ላይ ሁሉ ከተቆሱ በኋላ እንደ ድሮው ቤቶችን በማቃጠልና ሰዎችን በማገት ተግባር ውስጥ ሳይገቡ ያገኙትን ከብት፣ ፍየሎችና ያዩትን የምግብ አይነት ሁሉ ዘርፈው እንዳመለጡ ጽሑፉ አውስቷል። በአካባቢው ሽብር ያስነሳው ጽንፈኛ እስላማዊ ቡድን በአሁኑ ወቅት ምግብን ለማሳደድ እንደተገደደ ጽሑፉ ጨምሮ ጠቅሷል። አካባቢውን ለዓመታት ያህል በማመስ ከ2 ሚሊዮን በላይ የሚሆኑ ሰዎች ከመኖሪያቸውና ከእርሻ ቦታቸው እንዲሸሹ ምክንያት በመሆን እሱ ራሱ ባስከተለው ትልቅ የምግብ ቀውስ ውስጥ ገብቷል። አርሶ አደሮች ሰብላቸውን ጥለው ተሰደዋል። አርብቶ አደሮች ደግሞ የግጦሻቸውን አቅጣጫ ለመለወጥ ተገደዋል። ቦኮ ሐራም በሚንቀሳቀስባቸው አካባቢዎች ሁሉ ገጠሮች ባዶ ቀርተዋል። ጽንፈኛ ቡድን ሊቆጣጠራቸው የሚችል ሰዎች አልባ ሆነው በመቅረቱ የሚዘረፍ ንብረትም የዛኑ ያህል ተመናምኗል። በሰሜን ምስራቅ ናይጄሪያ ክፍሎችና በድንበር አካባቢዎች የንግድ ልውውጥ እንደቆመና በአስር ሺዎች የሚቆጠሩ ሰዎች በረሃብ አፋፍ ላይ እንደሆኑ የተባበሩት መንግስታት ድርጅት ባለሥልጣን ገልጸዋል። ቸርቻሪዎች የሚሸጡት ነገር ስለሌላቸው ገበያዎች ተዘግተዋል። የሚሸጥ ሸቀጣሸቀጥ ቢኖርም እንኳን ጽንፈኛ ቡድን ሰዎች በተሰበሰቡባቸው አካባቢዎች አጥፍቶ ጠፊዎችን ልኮ ስለሚያፈነዳ ሰዎች ወደ ገበያዎቹ መሄድ ይፈራሉ። ቦኮ ሐራም ወደ ካሜሩን ሩቆ መግባት የጀመረው ምግብ ፍለጋ ሊሆን እንደሚችል የአሜሪካ የውጭ ጉዳይ ሚኒስቴር ግምገማ አመላክቷል። የናይጄሪያ ወታደራዊ ቃል አቀባይ ጀነራል ረቢ አቡበከር የአቅርቦት መስመራቸው ስለተዘጋ ተርበዋል ማለታቸውን የኒውዮርክ ታይምስ ጋዜጣ ድረገጽ ጠቅሷል። ባለፈው ሳምንት በርካታ የመነመኑ የቦኮ ሐራም አማጽያን ያገቷቸውን ሴቶችና ልጆች ይዘው ለናይጄሪያ ወታደራዊ ባለስልጣኖች እጃቸውን እንደሰጡ የኒውዮርክ ታይምስ ጋዜጣ ድረገጽ አውስቷል። ቦኮ ሐራም እስከ ያዝነው ወር ባለው ጊዜ ውስጥ ከካሜሩን 4200 የሚሆኑ ከብት እንደዘረፈ፣ ሰዎችን እየጠለፈም የዘረፋቸውን ንብረቶች እንዲሸከሙለትና ከሌሎች መንደሮች ከብት እንዲዘርፉለት እንደሚያስገድድ የኒውዮርክ ታይምስ ጋዜጣ ድረገጽ ጠቅሶ፣ ያም ሲባል ግን ቦኮ ሐራም እየተራበ ቢሆንም አስከፊ ጥቃቶችን ከማካሄድ እንዳላገደው አውስቷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ክቡራትና ክቡራን አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን የአሜሪካ ድምፅ ራዲዮ ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን።
ሁለተኛውን አጋማሽ ቀደም ባለው ቅንብር ጀምረናል። አሁን ለዚህ ክፍል ተከታይ ወደ ሆነው ዝግጅት ነው የምንወስዳችሁ። ከቀውስና ከግጭቶች ባሻገር ኢትዮጵያ ወዴት? ውይይት ከሶስት የኢትዮጵያ ጉዳዮች አዋቂ ምሁራን ጋር።
በወቅታዊ የኢትዮጵያ ጉዳዮች ዙሪያ ያተኮረው ውይይት የዛሬዎቹን አሳሳቢ ችግሮች መርምሮ ከቀውሱ ባሻገር ያሉ የሚኖሩና ሊመጡ የሚችሉ አዎንታዊም ሆኑ አሉታዊ ሁኔታዎች በመቃኘት መጪውን የአገሪቱን ዕጣ አስመልክቶ ብርሃን ለመፈንጠቅ ይጥራል። የተከታይ ውይይቶቹ ተሳታፊዎች ዶክተር ሹመት ሲሻኝ በቨርጂኒያ የክሪስቶፈር ኒውፖርት ዩኒቨርሲቲ የአፍሪካ ጥናትና የታሪክ ተመራማሪ፣ በኢትዮጵያ የታሪክና ፖለቲካ ጉዳዮች መጽሐፍም ደራሲ ናቸው።
ዶክተር ዳንኤል ተፈራ በዊስኮንሰን ዩኒቨርሲቲ ዋይት ወተርስ የምጣኔ ሀብት ትምህርት ተመራማሪ ፕሮፌሰርና በወቅታዊ ሰሞንኛ ጉዳዮች የጻፉትን ጨምሮ በኢትዮጵያ ጉዳዮች በርካታ ጽሑፎችን ያቀረቡ፣ እንዲሁም አቶ ፈቃደ ሸዋቀና በዩናይትድ ስቴትስ ብሔራዊ የጤና ምርምር ተቋም በጥናት ባለሙያነት ያገለግላሉ። ቀድሞ የአዲስ አበባ ዩኒቨርሲቲ በመምህርነትም ያገለገሉ ናቸው። በኢትዮጵያ ጉዳይ ላይ ያተኮሩ ጽሑፎችን በመጻፍም ይታወቃሉ።
እንግዲህ አሉላ፣ ሶስቱንም ምሁራን ያዋህየው አንተነህና እባክን መስመሩን ተረከብ።
አመሰግናለሁ። አዲሱ ዶክተር ዳንኤል ተፈራ፣ አቶ ፈቃደ ሸዋቀና ዶክተር ሽመት ሲሻኝ በኢትዮጵያ ወቅታዊ ጉዳዮች ላይ የሚያተኩር ውይይት ነው። ለውይይቱ ስለተገኛችሁ ለጊዜያቸው አመሰግናለሁ። በጣም የሚያወዛግቡ የሚያነጋግሩ ጉዳዮች በአንድ ጊዜ እየተፈጸሙ ያሉበት ሰዓት ነው። በሀገሪቱ ውስጥ የሚካሄዱትን ሁኔታዎች ብዙዎች በቅርበት እንዲከታተሉ ያደረገ የውጭም ሆነ የዓለም አቀፍ ማህበረሰብን ትኩረት የሳበ የዜና ማሰራጫዎች የዕለት ተዕለት መነጋገሪያ ወደ መሆን የተቃረበ ሁኔታ በሀገር ውስጥ እየታየ ያለበት ነው። ከዚህ የሚያሳስብ ነገር ባሻገር ምናልባትም ሊመጡ የሚችሉ ሁኔታዎችን ወደ አዎንታዊ ሁኔታ እንዴት ሊያመሩ ይችላሉ? ምንስ አይነት ጉዳዮች የትኛውን ሁኔታ ይከስታሉ? የኢትዮጵያ መንግስት ራሱ ችግር አለ ብሎ የተቀበለበትና ኃላፊነት ወስዳለሁ ያለበትን ጨምሮ የኢትዮጵያን ሁኔታ እንደሚከታተል በቅርበትም በኢትዮጵያ ጉዳይ ላይ እንደሚጽፉ ባለሙያዎች ዛሬ ያለውን ሁኔታ እንዴት ትገመግሙታላችሁ? ዶክተር ሹመት እርስዎን ላስቀድም።
መልካም። እኔ አሁን እንደማየው የጨው ክምር ሲናድ ሞኙ ይስቃል ብልጡ ያለቅሳል እንደሚባለው አሁን ያለው ሁኔታ እጅግ በጣም ያሳስበኛል። እርግጥ ይሄ መከፋት የወለደው ብሶት ነው። ነገር ግን ይህንን ብሶት ደግሞ የሚመራው ኃይል ከሌለ መጨረሻው ለሁሉም የሚያምር አይሆንም እና እኔ አሁን ሁኔታውን ስገመግመው በእውነቱ አሁን ያለው ሁኔታ መንግስት ባለፈው 25 ዓመት የዘራውን እያጨደ ነው። ታዲያ ይሄ ለማንም አይበጅም። እርግጥ አንዳንዶቹ ሁኔታው ገንፍሎ በመውጣቱ ምናልባት አሁን በስልጣን ላይ ያለውን መንግስት የሚቃወሙ ይህንን እንደ አጋጣሚ ሊቆጥሩት ይችላሉ። ነገር ግን ያን ተቃውሞ ደግሞ አመጣጡንም አካሄዱንም የሚቀይ ሰው ከሌለ የሚሄድበትን መንገድም አናውቅም እና ኢትዮጵያ አሁን ያለችበት በዚያ ሁኔታ ይመስለኛል እኔ ከውጭ ሆኜ ስገመግመው።
መልካም። ዶክተር ዳንኤል ተመሳሳይ ጥያቄ ነው ለእርስዎም ወረውረው። እርሶስ አሁን ያለውን ሁኔታ በምን መልኩ ይገመግሙታል?
የአሁኑን ችግር ሰፋ አድርጌ ለማየት ፈልጋለሁ። የዛሬ 25 ዓመት የቀድሞ ኮሚኒስት ሀገሮች ወደ ዲሞክራሲ ሲሸጋገሩ ኢትዮጵያ ልትሸጋገር አልቻለችም። ምክንያቱም የዲሞክራሲ ኃይል አልነበራትም። በጦር ኃይል አሸንፈው የያዙት የሰሜን አማጽያን እንዲሁም ደግሞ ሌሎች ከደቡብ በኩል እንደ ኦነግ ያሉ በመተባበር ይዘው ኢትዮጵያን ወደ ዲሞክራሲ ሊያሻግሯት አልቻሉ። የዛ ጠንቅ ነው አሁን የሚታየው። ያን ጊዜ የተጸነሰ የክልል አስተዳደር የመሬት ይዞታ ለመስተካከል እነሱ ናቸው ለ5 አመትም ህዝቡን ሲያጣሉ የቆዩ። አሁን ደግሞ የመሬት እጥረት እየተፈጠረ በመምጣቱ የከተማ መስፋፋት፣ የህዝብ መብዛት እነዚህን የመሳሰሉ ነገሮች እጥረት ፈጥረዋል። በሀገሪቱ ውስጥ መንግስት ዋና ገቢ አድርጎ የያዘው የመሬት ክራይ ነው እና ይሄ ደግሞ ከህዝቡ ጋር ሊያጋጭ ይችላል። ምክንያቱም ህዝቡ የመሬት ባለቤትነት የለውም፣ የመጠቀም መብት ብቻ ነው። ስለዚህ የመሬት ፍላጎት እየበረከተ በሄደ ቁጥር መንግስት ደግሞ ገቢ ያስፈልገው በሄደ ቁጥር የመሬት የመጠቀም መብት የተሰጣቸው ሰዎች በተለይ ገበሬዎች ያ መብታቸው እየተወሰደ ነው። የመጠቀም መብት ነው የባለቤትነት መብት ያቆመው በቀድሞ መንግስት ነው፣ በመንግስቱ ኃይለ ማርያም መንግስት ጊዜ ነው መሬት በአጠቃላይ በመንግስት እጅ እንዲያዝ ሲደረግ ነው። ስለዚህ ይሄንን መመልከት ያስፈልጋል። የሚፈጠሩት ችግሮች ከዚህ መሰረታዊ ችግር ጋር የተያያዘ ነው ማለት ነው።
መልካም። አቶ ፈቃደ እርሱም ያን የመጀመሪያ ዕድል ስጠው፣ እርሶስ እንዴት ይገመግሙታል?
ቅድም ዶክተር ሹመት እንዳለው ባለፉት በርካታ ዓመታት ሲጠራቀሙ የቆዩ ችግሮች ከመጠራቀማቸው ብዛት አሁን አንዳንድ የምናያቸው ምልክቶች ከብዛታቸው ፈንቅለው ለመውጣት የሚያደርጉትን ሙከራ ይመስላል። በርካታ የህዝብ ብሶት በተለያየ መንገድ መጀመሪያውኑ አሁን ስልጣን ላይ ያለው መንግስት ሁሉንም ነገር በቁጥጥር መንገድ ፈታለው የሚል ውሳኔ ላይ የደረሰ ይመስላል። ሁሉን ነገር በመቆጣጠር ቀደም ሲል ከነበረ የኮሚኒስት አስተሳሰብ ብዙዎቹም አሁን ስልጣን ላይ ያሉትና ይህንን ስርዓት የመሰረቱት ሰዎች ያምኑበት የነበረውን እምነት ብዙ የቀየሩ አይመስልም እና ዓለም አቶ ዳንኤል እንዳለው ዓለም በርከት ብሎ በብዛት በተለይ ኮሚኒስትም የነበሩ ሀገሮች እየተቀየሩ ሲሄዱና ዲሞክራሲን ሲቀበሉ የህዝብ ተሳትፎ ያለበት መንግስት ለማቋቋም ሙከራ ሲያደርጉ እኛ ሀገር በቁጥጥር ላይ የተመሰረተ ሁሉን ነገር መንግስት ተቆጣጥሮ በሀገሪቱ ውስጥ ለውጥ ያመጣል ወይም ጠቅላላ መብቶችን፣ ህዝብ አካሄዶችን፣ ኢኮኖሚውን፣ ማህበራዊ ህይወትን፣ የህዝቡን እቆጣጠራለሁ የሚል መንግስት በእጅጉ በየዋህነት ማለት ሞኝነት ሊሆን የማይችል ነገር ሲያደርግ መቆየቱን እና ይሄ ቁጥጥር መንገድ ሊያስኬድ አለመቻሉን እየነገረን ያለ ደወል ነው አሁን የምናየው።
መልካም።
እና አደገኛ የሆነ ሁኔታ ነው ያለው። ብዙ ሰዎች አሁንም ይህንን መቆጣጠር መንግስት የሚቆጣጠረው ሊመስለው ይችል ይሆናል። እንደተባለውም አንዳንዶቻችን ሲምፕሊ ለውጥ የምንፈልግ ሰዎች ለለውጥ የሚሆን ነገር ይመስለን ይሆናል። ምን አይነት ለውጥ፣ ወዴት ነው የምንሄደው የሚለው ነገር ብዙ ሰው ያጤነው አይመስልም እና እድልም አደጋም አንድ ላይ የያዘ አጋጣሚ ውስጥ ነው ያለ ነው የሚመስለኝ።
መልካም። እድልም አደጋም የያዘ ብሏል አቶ ፈቃደ። ወዴት ነው ሀገር እየሄደች ያለችው? አሁን ያሉት ሁኔታዎች በምን መልኩ ቢያዙ ምን አይነት ሁኔታዎችን ይከስታሉ? በዝርዝር የምንመለከታቸው ነጥቦች ናቸው። ከወቅታዊ ግምገማው ሳንርቅ አንድ ሁለት መሰረታዊ ነጥቦችን ለመንደርደሪያ ላቅርብና በየበኩላችሁ አጠር አጠር ያሉ አንዳንድ ሀሳቦችን ሰንዝራችሁ ያን የወደፊት የሚባል የነገ አቅጣጫ ወደምትገመግሙበት እንሻገራለን። በአንድ በኩል በጣም በዜና ዘገባዎች ጎልተው የሚሰሙ ከግለሰቦች ከዜጎች ነጻነት ጋር የሚያያዙ የንግግር ነጻነት፣ በነጻ የመሰብሰብና የመደራጀት የፖለቲካ መብቶች የሚባሉት፣ የመገናኛ ብዙሀን ነጻነት፣ የሰብአዊ መብት አያያዝ፣ የምጣኔ ሀብት እድገት ከፍተኛ መሆኑን በአዎንታዊ የሚገለጹት ውስጥ በተከታታይ ዓመታት የምጣኔ ሀብት እድገት ተዘግቧል ቢባልም ተጠቃሚ ያደረጋቸው የህብረተሰብ ክፍሎች ጥቂትና ወሱን ናቸው የሚለው የሚተችበት አለ። በአንጻሩ የመሰረተ ልማት ግንባታም በተሻለ ሁኔታ ከተሰሩት ውስጥ የሚዘገብበት ሆኖ ሳለ እነኚህ ሁኔታዎች ቀደም ብላችሁ ያነሳችኋቸው ለህብረተሰብ ተቃውሞ ካነሳሱት ሁነኛ ተጨባጭ ምክንያቶች ውስጥ ናቸው የሚለውን የፖለቲካ ምህዳሩን መጥበብ ጨምሮ ተቃዋሚ ኃይሎች በተደጋጋሚ የሚያነሷቸው ናቸው። እስኪ እዚህ ላይ እናንተ የሚታያችሁን ፈንጥቁ። ይሄ በ25 ዓመታት ሂደት ውስጥ የተጠራቀመ ብሶት ነው። በየአመቱ ያደገ እንጂ የተባባሰ እንጂ የተሻሻለ ባለመምጣቱ የመጣና ያላችሁትን በእነኚህ አንኳር ሁኔታዎች ውስጥ እስኪ ፈንክተን እንመልከት። የትኞቹ ሁኔታዎች ዛሬ ችግር ስለሆኑ ነገም አደጋ ሊደቅኑ ይችላሉ የሚለውን ለመመልከት እድል ይሰጣል። አሁንም ወደ ዶክተር ሹመት ነው የምመለሰው።
አዎ፣ እኔ እንግዲህ መቼም ዋናው ችግር ብዬ የማየው ምሰሶውን ማጽናቱ ላይ የተደረገው ስንፍና ነው። እንግዲህ አጋጣሚ በሆነም ጉዳይ ይሁን ወይም ለጊዜው ይሰራልናል ብለው አሁን በስልጣን ላይ ያሉት ኃይሎች የወሰዱት ዋናው ይህን ሁሉ ሰብስቦ የሚይዘው አጣብቆ የሚይዘውን መሰረት በማድከም ተጠጣይ የሆኑትን ምንነቶች እና ኃይሎች ነው ሲያጎለብቱ የቆዩት። ይህ ሁሉ የተለፋበት እድገቱም ሆነ በመጠኑም ቢሆን የተገኘው ውጤት ሊጠበቅ የሚችለው ያንን ደግፎ የሚያኖረው ምሰሶ ሲኖር ነው። ምሰሶው ከተናጋ ወራጁ አይዝም፣ ተጣብቆ አይቆይም። ትልቁ የተሳተው ነገር ብዬ የማስበው ይሄ ነው። እነዚህ ነገሮች ተደጋጋፊ በማድረግ ፈንታ አንዱ አንዱን ተፎካካሪ እንዲሆን አድርገው ነው ያጣመሩት። ይህንን ግልጽ ለማድረግ አገርም ውስጥ ያሉ አሁን በቅርቡ ተሰብስበው የነበሩት ከጠቅላይ ሚኒስትሩ ጋር ይወያዩ የነበሩ ምሁራን ሁሉ ያስታወሱት ጉዳይ ነው። ዋናው መሰረት ላይ ትኩረት አልተደረገበትም። ከፍተኛ የሆነ ብዥታ እንዲፈጠር ተደርጓል። ይህም በመሆኑ የሚደረገው ስራ ሁሉ የእምቧይ ካብ እንዲሆን አድርጎታል። ሌላው ተቃዋሚዎቹን እንደ ጠቃሚ እንደ አስፈላጊ በማየት ፈንታ በተቃዋሚዎቹ ላይ የሚደረገውን ድል እንደ ትልቅ ውጤት የማስቆጠር ችግር ያለው በዚያ መንግስት በኩል በእውነቱ ፊታችን በመስተዋት ካላየን በስተቀር ጽዳታችን ለመጠበቅ በጣም እንቸገራለን። እላያችን ላይ ያለውን ጉድፍ ልናነሳው አንችልም። ተቃዋሚ በማጥፋት አንድ መንግስት እላው ላይ ያለውን ቆሻሻና ጉድፍ እንዳያይ ነው የሚያደርገው። ያንን ካጠፋ በኋላ የሚሰራቸው ነገሮች ሁሉ በእውነቱ ድራማ ነው የሚሆነው። ምክንያቱም ችግሩን የሚነግረው የለም፣ እውነቱን የሚያወጣለት የለም። ማሰብ የሚችሉትን ኃላፊነት የሚሰማቸውን ተቃዋሚዎች ካጠፋ ያንን የተቃውሞውን መስክ የሚቆጣጠረው ያን ማድረግ የማይችል የአይነት አስተሳሰብና ችሎታ የሌለው ኃይል ይሆናል። ተቃውሞ መምጣቱ አይቀርም። አሁን ያንን ተቃውሞ እና የተቃውሞውን መድረክ እነማን የያዙት? ኃላፊነት ያላቸው ሊነጋገሩ፣ ሊስማሙ፣ ሊወያዩ የሚችሉ ኃይሎች ናቸው ወይስ በፍጹም ለመነጋገርና ሊስማሙ የማይችሉበት ደረጃ ያነሱ ኃይሎችን ነው የሚለው ነው። እና ያ መንግስት የተሳነው አሁንም ዞር ብሎ ማየት ያቃተው እንዲሁ ራሱ በሚሰራቸው ፕሮፓጋንዳ ብቻ እየመረቀነ ሁኔታዎቹን አይኑን ጨፍኖ የሚሄደው ይህንን ሀቅ መረዳት ካለመቻል ይመስለኛል። እርግጥ ከተቃዋሚ ጋራ መስራት ቀላል አይደለም። ነገር ግን የሚያዋጣው በመጨረሻ ለሁሉም ቢሆን የሚበጅ ውጤት የሚገኘው ልዩነት ካላቸው ሰዎች ጋር አብሮ መስራት የተቻለ እንደሆነ ነው እና በአገራችን በተቃዋሚ ድርጅቶችም ይሁን በጋዜጦችም ቢሆን ይህንን አይነት ሁኔታ አላየንም። አሁን ከአንዱ ጫፍ አንስተን ሌላው የኢትዮጵያ ጫፍ በምንሄድበት ጊዜ የትኛውም አውቶቡስ ማቆሚያ ላይ አንድ ጋዜጣ እንኳን አናይም። ይሄ ማለት ብሔራዊ አገራዊ የሆነ ውይይት የለም፣ ናሽናል ዲስኮርስ የለም ማለት ነው። ይሄ እስከሆነ ድረስ አገራዊ መድረክም የለም። አገራዊ መድረክ በሌለበት ሁኔታ ደግሞ የዚህ ሁሉ ሰው ሀሳብ ወደ አንድ አቅጣጫ ለመሳብ ተጽዕኖም ለማሳደር እጅግ በጣም ያስቸግራል እና ይሄ በሌለበት ሁኔታ ፍልሰት ኒሂሊዝም ነው እንግዲህ ሊከተል የሚችለው እና እነዚህን ያስቡ የነበሩ ጋዜጠኞች በሙሉ ሰብስቦ ወይ እስር ቤት መጣል ወይም ደግሞ ለስደት መዳረግ በትክክል ሊያናግሯቸውና ሊያወያዩቸው ሊከራከሯቸው የሚችሉትን ተቃዋሚ ኃይሎች ማሰር፣ ማሳደድ። ይሄ በሆነበት ሁኔታ እየተሰራ ያለው የልጆች ጨዋታ ይሆናል፣ ድራማ ነው የሚመስለው። ፓርላማውን ያየን እንደሆነ በእውነቱ አንድ እንኳን የተለየ ሀሳብ የሚያቀርብ ሰው የለም። ይሄ ለመንግስት
አድማጮች ውይይቱ ተጀመረ እንጂ አልተቋጨም። ከዚህ ገፋ አድርገው የመጪውን ሁኔታ በሚመለከቱ ጉዳዮች ጭምር ሰፋ ያለ ውይይት በሌላ ጊዜ ይቀርባል። ለአሁኑ ግን እንግዶችን አመሰግናለሁ። ዶክተር ሽመት ሲሻኝ ከክሪስቶፈር ኒውፖርት ዩኒቨርሲቲ፣ ዶክተር ዳንኤል ተፈራ በዊስኮንሰን ዩኒቨርሲቲ ዋይት ወተርስ፣ እንዲሁም አቶ ፈቃደ ሸዋቀና በዩናይትድ ስቴትስ ብሔራዊ ጤና ምርምር ተቋም የጥናትና ምርምር ሙያ አገልግሎት ላይ የተሰማሩ ናቸው። አዲሱ ዝግጅታችንን በዚሁ ሊያበቃ ነው።
አዎ ልጅ፣ ወደሚቀጥለው ማለት የለም። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22 እና በ25 ሜትር ባንዶች በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አዲሱ አበበና
አሉላ ከበደ ከአቀናባሪያችን ንጉሥ ታምሬና ከተኪ ስርጭት መሐንዲስ እንዲሁም ከዋና አዘጋጇ ትልታ በላቸውና ከተቀሩ ባልደረቦች ጋር በዚሁ እንሰናበታለን።
ነገ ቅዳሜ ከምሽቱ ሶስት ሰዓት በሚጀምረው ፕሮግራም እንመለሳለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።